ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። በዛሬ ምሽት ርጭታችን ከሚቀርቡት መሰናዶች መካከል
ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም የምንከተው። ግዴታ በመሆኑ ግን እኔ በበኩሌ አልደግፍኩም።
ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥቷል። የመምህራንና የጤና ባለሙያዎችን ሀሳብ በምሽቱ እናዳምጣለን።
ኢትዮጵያ ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን? ሌሎች ነገሮችን የመስራታችን መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው፣ የመጀመሪያው ነገር ማለት ነው።
ትናንት ነጩ ፖስታ ወደ ነጩ ቤተ መንግስት ለተሰኘ ዘመቻ ነግረናችኋል። የዘመቻ ዋና ጸሐፊ አቶ አለማየሁ ሰይፉ ለቀሪ ጥያቄዎቻችን ዛሬ ምሽት መልሳቸው ይሰጡናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ኤደን ገረመው።
አድማጮች፣ ከዜናዎቹ ጋር ኤደን ገረመው ነኝ። የዩናይትድ ስቴትስ የፍትህ ሚኒስቴር በሙስና ምክንያት ገንዘባቸው የተያዘባቸው የኢኳቶሪያል ግኒ ምክትል ፕሬዚዳንት ቲኦዶሮ ኑጎኤማ አቢያንግ ማንጉን ገንዘብ እጠቀምበታለሁ ሲል አስታወቀ። ከገንዘቡ ላይም 19.25 ሚሊዮን ዶላሩ ለተባበሩት መንግስታት የክትባት ግዢ እንደሚፈጸምበትና እንዲሁም ወደ 6 ሚሊዮን ዶላር ገደማ የሚሆነው ደግሞ ለኢኳቶሪያል ግኒ የመድኃኒትና የሕክምና መሳሪያዎች አቅርቦት ግዢ የሚደረግበት ይሆናል ተብሏል። የዩናይትድ ስቴትስ የፍትህ ሚኒስቴር በሰጠው ጋዜጣዊ መግለጫ አቢያንግ እንደ አውሮፓውያን አቆጣጠር በ2011 ዓ.ም በግብርናና ደን ቢሮ በነበራቸው ኃላፊነት 300 ሚሊዮን ዶላር የሚሆን ገንዘብ በጥቁር ገበያና በሙስና ያንቀሳቀሱ ሲሆን ይህም የኢኳቶሪያል ጊኒንና የዩናይትድ ስቴትስን ሕግ የጣሰ መሆኑን ጠቁሟል። እንደ አውሮፓውያን አቆጣጠር በ2014 ዓ.ም በተደረሰ ስምምነት አቢያንግ በካሊፎርኒያ ግዛት ማሊቡ የሚገኘው ሰፊ ቤታቸውን ከማይክል ጃክሰን መታሰቢያዎች የተገዙ እቃዎችና ፌራሪ አውቶሞቢላቸውን በ30 ሚሊዮን ዶላር እንዲሸጡ ተገደዋል። የፍትህ ሚኒስቴሩ ጋዜጣዊ መግለጫ 10.3 ሚሊዮን ዶላሩ ለዩናይትድ ስቴትስ በህግ የተወሰነ እንደሆነና ቀሪው ገንዘብ ግን የኢኳቶሪያል ጊኒ ህዝብን ለመደገፍ የሚለገስ ይሆናል ብሏል። አቢያንግ በተመሳሳይ በፈረንሳይ በህገ ወጥ መንገድ ቅንጡ ንብረቶችን ሲገዙ ተገኝተው የተከሰሱ ሲሆን የሶስት ዓመት እስራትና የ35 ሚሊዮን ዶላር ቅጣትም ተወስኖባቸዋል። ምንም እንኳን ሀገራቸው ኢኳቶሪያል ጊኒ በነዳጅ ሀብታም ብትሆንም 1.4 ሚሊዮን የሚሆኑት ህዝቦቿ ግን አሁንም ድረስ በድህነት ውስጥ የሚኖሩ ናቸው። በካሜሩን ዋና ከተማ ያውንዴ እንግሊዘኛ ተናጋሪ በሆነው በምዕራቡ የከተማው ክፍል በተፈጸሙ ሁለት ጥቃቶች 15 ወታደሮችና የብዙ ንጹሐን ዜጎች ህይወት ማለፉን የሀገሪቱ መከላከያ ሚኒስቴር ትላንት ሰኞ አስታወቀ። ሚኒስቴር መስሪያ ቤቱ በሰጠው መግለጫ ላይ ባምሲንግ በተሰኘው በሰሜን ምዕራብ የሀገሪቱ ክልል ላይ ከአምስት ቀናት በፊት ከባድ የሆነ የሽብርተኞች ቡድን ጥቃት አድርሷል። ሚኒስቴር መስሪያ ቤቱ እስካሁን ድረስ 15 ወታደሮችና ብዙ ንጹሐን ሲቪል ዜጎች መሞታቸውንም ግምት አስቀምጧል። ምዕራብ ካሜሩን ላለፉት 4 ዓመታት በጦርነት ውስጥ እያለፈች ነው። ይህ የሆነውም በአብዛኛው በፈረንሳይ ተናጋሪዎች በሚመራው ክልል ውስጥ ያሉ ሁለት እንግሊዘኛ ተናጋሪ ግዛቶች የመገንጠል ጥያቄ በማንሳታቸው ነው። እስካሁን ድረስም 3500 ሰዎች ሲገደሉ 700,000 ሰዎች ደግሞ ቀያቸውን ጥለው ተሰደዋል። ራይት ግሩፕ የተሰኘው የሰብአዊ መብት ተቋምም የተለያዩ በደሎች በተገንጣዮችና በመንግስት ኃይሎች ተፈጽመዋል ብሏል። ዩናይትድ ስቴትስ ድሮኖቿ በአፍጋኒስታን ከሽብርተኞች ይልቅ ንጹሐን ዜጎችን እንደገደሉ ባመነች በቀናት ልዩነት ውስጥ ሽብርተኝነትን ለመዋጋት በሚል ድሮኖችን በመጠቀም በሶሪያ ላይ ጥቃት አድርሳለች። የዩናይትድ ስቴትስ ማዕከላዊ ኮማንድ ትላንት ሰኞ የአልቃይዳ የሽብርተኞች ቡድን መሪን ኢላማ ያደረገ የአየር ጥቃት በሶሪያ ኢድሊብ ተብሎ በሚጠራው አካባቢ ማድረሱን አስታውቋል። የማዕከላዊ ኮማንዱ ቃል አቀባይ የሆኑት ሉተኔት ጆሴ ሌንግሌኒ ቅድመ ምልከታዎቹ እንደሚያሳዩት ጥቃቱ ያሰብነው ሰው ላይ ያርፏል ያሉ ሲሆን አያይዞም ንጹሐን ዜጎች ላይ አደጋ መድረሱን የሚያሳዩ ምልክቶችም የሉም ብለዋል። የፔንታገን ባለስልጣናት ጥቃቱ መድረሱን ቢያረጋግጡም እስካሁን ድረስ ተጨማሪ መረጃ ግን አልሰጡም። በመጨረሻም ኮቪድ የዩናይትድ ስቴትስ ሚሲሲፒ ክፍለ ሀገር ገዢ ፕሬዚዳንት ጆ ባይደን ለፌዴራሉ የመንግስት የመንግስት ሰራተኞች አፍና ያፍንጫ ጭንብል መጠቀምን ግዴታ ማድረጋቸው ኮሮና ቫይረስን ለመከላከል የታለመ ሳይሆን በሰራተኞቹ ላይ የተሰነዘረ ጥቃት ነው ሲሉ ነቀፌታ አሰሙ። ከነዋሪዎቹ ቁጥር አኳያ ከዩናይትድ ስቴትስ ክፍለ ሀገሮች ከፍተኛው በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር ያላት ሚሲሲፒ መሆኗም ተጠቁሟል። ሀገረ ገዢው ቴት ሪፕስ ነቀፌታውን ያሰሙት እሁድ ዕለት ለሲኤንኤን የዜና ጣቢያ በሰጡት ቃል ነው። የጭንብል ግዴታው ፕሬዝዳንቱ የሚሲሲፒ ነዋሪዎች ጨምሮ ታታሪ ሰራተኛ አሜሪካውያን የኮቪድ-19 ክትባትን ከመከተብና ቤተሰባቸውን የሚመግቡበትን ስራቸውን ከማጣት አንዱን እንዲመርጡ ስለሚፈልጉ ለዚያ ብለው የሰነዘሩት ጥቃት ነው ብለዋል። ኒውዮርክ ታይምስ ባጠናቀረው መረጃ መሰረትም ሚሲሲፒ ውስጥ ከመቶ ሺህ ሰዎች ውስጥ 306 ሰው በኮቪድ ምክንያት ለህልፈት ተዳርጓል። በሌላ ዜና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ባወጣው አዲስ ጥናት በጥናቱ ከተካተቱ ኮሮና ቫይረስ ይዟቸው ከሚያውቁ 3 ሰዎች መካከል አንዱ የህመም ስሜት እስከ 2 ወር ድረስ እንደቆየባቸው መናገራቸውም ተገልጿል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከማክሰኞ ምሽት የጋቢና ቬመር ሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ደንን ላጫጭር ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ 3ኛው ዙር የኮቪድ ግርሻ መጀመሩን እንዲሁም በስርጭቱ መጠኑ ከፍተኛ የሆነ ዴልታ የተሰኘ ዝርያ መግባቱ ስጋት አጭሯል። በተለይም ደግሞ ይህ ቫይረስ በልዩ ሁኔታ ህጻናትን የሚያጠቃ መሆኑ ደግሞ ትምህርት ቤቶች መከፈት ጋር ተያይዞ ጥንቃቄ ሊደረግበት እንደሚገባ እየተነገረ ነው። የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪና በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና በኒውዮርክ የድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው በኢትዮጵያ ከትምህርት መከፈት ጋር ተያይዞ በመምህራን ላይ ሊኖር የሚችለውን የበሽታ ስርጭት ለመቀነስ ክትባቱ ቅድሚያ እንዲሰጣቸው አስገዳጅ መመሪያ መውጣቱን ለአሜሪካ ድምፅ አስታውቀዋል። ኤደን ገረመው በዚህ ዙሪያ እሳቸውንና በአዲስ አበባ ዙሪያ ያሉ መምህራንን አስተያየት አሰባስባ ተከታዩን አሰናድታለች። እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን?
ያው ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ።
የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት 5 ሚሊዮን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሀውስ ለመላክ ያለመ ዘመቻ ከሰሞኑ ተጀምሯል። በማዳመጥ ላይ ያላችሁት ስለዚህ ዘመቻ የተጠናቀረውን መሰናዱ ነው። ለነበረው የቴክኒክ ችግር አስቀድመን እንጠይቃለን። ዘመቻው አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል መጠየቅ እንደሆነ የዘመቻው ዋና ጸሐፊ አቶ አለማየሁ ሰይፉን ትናንት ለአሜሪካ ድምፅ ተናግረው ነበረ። ለቀሪ ጥያቄዎቻችን በመቀጠል የሰጡንን መልስ እናስደምጣለን። ወደ መጀመሪያው መሰናዶ ወደ ኋላ እንመለሳለን። የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን?
ያው ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክሬያለሁ። በዓለም አቀፍ ደረጃ አሁን መገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሀሳብ እየተገለጸ ያለው ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ህዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምን ልፈልጌ ነው? ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም ልም ያለ ሩራል የሆነ በጣም የሆነ ልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሃውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል የሚለውን በዚህ ማሳየት እንፈልጋለን። አንደኛ ስለዚህ የትዊተር የሌሎች ሶሻል ሚዲያዎችና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን። አንደኛ ሁለተኛው ነገር ቁጥሩን እኛ በ5 ሚሊዮን የገደብ ነው። ለምንድን ነው ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያ በጣም ብዙ ነው። ከ110 ሚሊዮን ህዝብ ውስጥ 5 ሚሊዮኑ እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት በሌላ በኩል እየረበሹ ያሉት ሀገሪቷን እየበጠበጡ ያሉት እናፈርሳለን የሚሉት የህወሓት ኃይሎች ደግሞ በቁጥር አነጻጽሮ ውሳኔ ላይ ለመድረስ ያመቻል ብለን እናምናለን። እና በዋናነት የሁሉም የኢትዮጵያን ጉዳይ መሆኑን ማሳየት ብዛታችንን ቨርሰስ የኢትዮጵያን ለማፍረስ ተመከራለሁ እፈልጋለሁ ከሚለው ኃይል ጋራ ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያዊ የሚመለከተው መሆኑን ለመግለጽ
ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል። ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት በዋናነት። ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ኃይል ነው እንግዲህ ወጣት ብለን ስናነሳ፣ ከዲፕሎማሲ እሰጥ አገባው ይልቅ በሰላምና መረጋጋት ስራዎች ውስጥ ይህን ኃይል ማሰማራት ማነቃቃቱ የተሻለ አይሆንም ወይ? ወይንስ መሰል ስራዎችን ለወደፊቱ የመስራት አለም አላችሁ? ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ?
የሀገራችን ጉዳይ በጣም አሳሳቢ ደረጃ ላይ በመድረሱ ነው በዚህ ስራ መጀመር የፈለግነው። ሀገር አልባ እናደርጋቸዋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን ሌሎች ነገሮችን የመስራታችን? መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው መጀመሪያ? ስለዚህ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን። ከዚህ አንጻር ማለት ነው ሀገር የፈረሰባቸው ህዝቦችን ተመልክተናል። በተለያዩ አለሞች ላይ ሊቢያ ዴሞክራሲ ይሰጣቸዋል የተባሉ ወጣቶች ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ አሁን የሊቢያ ወጣት ዴሞክራሲ የለውም፣ ማህበራዊ ዋስትና ፈጽሞ ተረስቷል፣ ሊያስበው አይችልም፣ ሀገር የለውም። በአጠቃላይ የትም ሀገር ቪዛ ሄዶ ማስመጣት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ድሃ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይሄ ነገር ከነገ ወዲያ እኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለን አናምን። ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስባችኋል ሌሎች ነገሮችን በተመለከተ የኢትዮጵያውያንም የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ ትግራይ ወጣቶች ጋራ በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ኃይል ጋራ ምንም አይነት ችግር አለ ብለን አናምንም። ሶ ወደፊት ወጣቱን በጣም ኢትዮጵያዊነት የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ይቆየንና ያኔ በወቅቱ ሲደርስ እገልጻለሁ።
ከመለየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እነዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልእክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሀውስ ቤተ መንግስት ይደርሳል ብላችሁ የምታስቡት?
አጠቃላይ እንግዲህ ይህንን የደብዳቤ መጻፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም 15 በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም 15 ጀምሮ እንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች እስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው እያደረጉ ያሉት። እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች፣ ለዚህ ወጣት አደረጃጀት ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ 5 ሚሊዮን የወሰድ ነው ማለት ነው። ነገር ግን ይገርምሃል አብቴ፣ በአሁኑ ሰዓት የማይደውልልን የኢትዮጵያ ህዝብ የለም። ምን እንርዳችሁ ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ፣ እውነታችንን በዚህ መልገሩ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ያለውና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል።
እጅግ በጣም አመሰግናለሁ አለማየሁ ሰይፉ፣ የነጩ ፖስት ወደ ነጩ ቤተ መንግስት የተሰኘ ሀገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ መሰናዶም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫና ጋሳይ በተባሉ ከተሞች በቆዩባቸው ቀናት ንጹሐን ዜጎችን ቤት ለቤት እየዞሩ መግደላቸውን፣ ንብረት መዝረፋቸውንና መውደማቸውን ተጎጂዎች ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ያጠናቀረችው ዘገባ በመቀጠል ይሰማል።
በደቡብ ጎንደር ዞን ላይ ጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባለዋ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ።
አምስት ቀን በተፈጠረው ግርግር ነፍሳችን እናድናለን ብሎ ሸሽተው እናት አባቶቻቸው የተደው ድፍት ብለው ቀሩ። አራት ነፍሳቸው ነው የሞቱት። የልጁ አባት፣ የልጁ እህቱ ልጅ፣ የኔ አናች ወስተ ሚስቱ ማለት ነው። አራት ሰው ነው የሞቱ። አንድ ቤት ውስጥ ውጭ ነው ስራዬ ብለው ተደበቁበት ነው እንጀራ እየበሉ። ሰዓት አለፈ፣ ጦሩ አልፏል፣ ሰዓት አለፈ፣ እንግዲህ ደህና ነን ብለው ወጥተው እየበሉ ነው እግድሏቸው ስራዬ ብለው።
በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ 200 የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ።
እንዳነድ ይገሏቸዋል ተባል ጀሯችን እየሰማ ሰው አስቀረን እንዲህ ተኩሱ
እና ስንት ቀን ነው እዚህ ሳይቀበሩ ቆዩ?
አንድ ቀን ነው ያደሩትና አንድ ቀን አደሩ። እኛ አልቀበርንም፣ እነሱ ቀበሯቸው። እንደቀበሩ ስልክ ደወሉ። በነገታው ሆድደን አራቱ ነና ተሸሽገን እንደንተን ሄደን አልቀሰን ተንከባለን መጣ።
ንፋስ መውጫ ከተማ አስተዳደር ውስጥ በህወሓት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል።
እንግዲህ እኛ መጀመሪያ ጦሩ ተንዶ ሲመጣ ምንድን ነው የት ልትሄዱ ነው ጥላቸው እነ ስንላቸው ራስ ልራሩ እያለ በሙሉ እየወጣ ሄደ። ከዚያ በኋላ መጨረሻ ያወቅ ነው እዚህ እዝ የነበረው ከባድ መሳሪያ ምድርተኛ በሙሉ መሳሪያ ወጥቶ ሲሄድ ኧረ ውጡ ውጡ አሉን። ምንድን ነው ስንል ገብተዋል ተባን፣ ወጣን። ከወጣን በኋላ ግን እኛ አምልጠናል። እዚህ ሲመጡ ሲገቡ ያው እያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው እና ጠቋሚዎች ይዘው በመምጣት የታማኝ ቤት አገኘን አሉ። እዚህ የኔ ልጅ የሆነ ድርጅት አላት የምግብ ቤቱ። ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ፣ ያለውን ኡዞ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በ15 ጥይት ነደሉት። ገቡና የምግብ ቤቱን ይህንን ቴሌቪዥን አውርደው ከሰከሱት። ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር ይህን ቴሌቪዥን። ይህን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ።
ነዋሪዎቹ የህወሓት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሐሴ 5 እስከ ነሐሴ 16 ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይል ከፋኖና ሚኒሻ ጋር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነ ስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሀዘን ድባብ ይነበባል። በመንገድ ሰልፍ የሰማሁት የሀዘን እንጉርጉሮ ወደ አንድ ቤት ጎራ እንድል አደረገኝ። ወይዘሮ መሰል አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህወሓት ታጣቂዎች እንደተገደሉባቸው ይናገራሉ።
አንድ ገደሏቸው። አንዱ የዋርሴ አማች ነው፣ አንዱ የኔ ነው የባህር የተከታይ።
ስንት ዓመት ልጅ ነው?
18 የሆነው እንደሆነ 11ኛ ክፍል አልፎ አልማርም ብሎ መንጃ ፈቃድ አውጥቶ ትምህርቱ ትቶ ሹፌር ሆነ። አሁን ሹፌር ምን ይመስል እየነዳኝ ያለ ምን ይመስል እዚህ እንዳቋመ ሞተ። ሸሽቼ ወደ ደጃፉን ላስወጥፍ።
ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለሀያ ዓመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህወሓት ታጣቂዎች እንደገደሉባቸው ይናገራሉ።
ጥይት ነው እኛ እዚህ ቦታ ይብድን ሸሽተን ውለን ማታ ብንመጣ እሱ ከዚህ ኩለት ሞቶ ነው ያገኘሁት። የተመታ ግን በጥይት ነው።
በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሀዘን ላይ የሚገኙ ቤተሰቦች ቤተሰቦቻቸውን የገደሉባቸው የህወሓት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህወሓት ቃል አቀባይ እንዲህ ባሉ በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን ብለዋል። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህወሓት ኃይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል።
እነዚህ ሰዎች የትግራይ ወራሪ ኃይሎች ናቸው። ጥርቅም የትግራይ ኃይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብነውም እንደተመለከትነውም በዚያ ልክ የሚታይ እንጂ አንድ ቡድን ኃይል አድርጎ መውሰድ የሚቻል ኃይል አይደለም። አካባቢያችንም ወሮ ያገኘ ነው፣ ስንፋለመውም የቆየ ነው ኃይል። አጠቃላይ በዞናችን ውስጥ 9 ቀን የሚሆን አካባቢ ነው ለመቆየት እድል ያገኘ። ነገር ግን ከጦርነቱ ይልቅ የዘረፋና ሀብት የማውደም እና ንጹሐንን የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ኃይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ በንብረቶቻችን ላይ በዜጎቹ ንብረት ላይ በመንግስት ንብረት ላይ በህብረተሰብ መጠቀሚያ ተቋማት ላይ ያደረስነው ጥፋት ቀላል የሚባል አይደለም።
በደቡብ ጎንደር ዞን ህወሓት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሐን ዜጎች መገደላቸው፣ ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል።
ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል፣ በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጭ የአካባቢ መስተዳደሮች ኮሚቴ ያቋቁመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ ዓላማ የተቋቋመ ኮሚቴ ያቋቁመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሚሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት፣ በማህበራዊ አገልግሎት በግል ተቋማት ላይ የተከሰቱትን ውጤት ያሳይ ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይዝ ያልተደረጉ በርካታ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበትም አካባቢ ይኸው ስለሆነ ገና ያልደረስንባቸው ተለቅመ ያላለቁ መረጃዎች ስላሉ
በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን በነገው ምሽት ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለቀደመው ዘገባ እናመሰግናለን። አሁን ቀደም ብለን ያስተዋወቅነው መሰናዶ
በደቡብ ጎንደር ዞን ላይጋይንት ወረዳ የንፋስ
ኢትዮጵያ ውስጥ መምህራን የኮቪድ-19 ክትባት ቀድሞ እንዲሰጣቸው አስገዳጅ መመሪያ ወጥተዋል። የመምህራንና ጤና ባለሙያዎች ሀሳብ የተካተተበት መሰናዶ በመቀጠል ይሰማል።
የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥሯል። በዚህ የተነሳም የፌደራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ ራሳቸውንም ሆነ ቤተሰባቸውን ከበሽታው እንዲጠብቁ ለማስቻል አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። በዚህ ጉዳይ ላይ የፌደራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና የኒውዮርክ ድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው እጅግ ተላላፊ የሚባለው የዴልታ ዝርያ ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ ክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል።
በሳትቃ ውስጥ ብቻ ሳይሆን ሌሎች አፍሪካ ሀገሮችም ይህን ሶስተኛ ማዕበላዊ እያለፉት ነው ወይም ያለፉትም አሉ። አንደኛ እንግዲህ አሁን በሁሉ ማለት ላይ የሚጠቀሰው ለዚህ ለሶስተኛው ወይም ትልቅ ተስፋፊነት አዲሱ የዴልታ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፍ ይችላል። ብዙ ሰው ማለት እስከ 7-8 ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ስለዚህ ይሄኛው እጥፍ ነው ማለት በዛ ላይ ብዙ የምናውቀው ሰው ተይዟል፣ የሚተይዞም ሌላ ሰው ያስተላልፈ ሰው አለ እና 3-4 ሰው ቤተሰብ ውስጥ ያለ ሰው ይዞ ሊሆን ይችላል። አሁን ግን ቫይረሱ በጣም በርትቶ ከሶስት ወይም አራት ሰው ላይ ብቻ ሰው ማስተላለፍ የሚቻለው እስከ 7-8 ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩም የበዛ በዛ ምክንያት። ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ብቻ ሳይሆን ትንሽ ልጆችንም ህጻናቶችን የሚያጠቃ በሽታም ተገኝቷል። በተለይ ደግሞ ክትባቷን በጣም ብዙ አፍሪካ ውስጥ ያለፈ አልተከተበም። አሁን በተለይ አዲስ አበባ ውስጥ ቫክሲኑ በደንብ ለህብረተሰቡ መስጠት ከተጀመረ እና አሁን ማንም ከ8 ዓመት እድሜ በላይ ያለው ሰው መውሰድ ጀምሮ መስጠት ይቻላል ከተባለ በኋላ በጣም ብዙ ሰውን በተፈለገ ቁጥር እየተወሰደ አይደለም። በተለይ ደግሞ ችግሩ ትንቅ የሆኑ ትምህርት ቤት ሲጀመር እነኚህ እድሜያቸው 12 ዓመት ያልደረሱ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። ቫክሲኑን መከተብ የሚችል ነው የተፈቀደለት ሰው ጠቃላ መከተብ በጣም ትልቅ እርምጃና በጣም አስፈላጊ ነው ብዬ ነው ማሰብ። ከዛ ውጭ ደግሞ አሁን እንደ በቅርቡ እንደሰማሁት አዲስ አበባ የትምህርት ቤት ቢሮ ይመስለኛል አዲስ አበባ ውስጥ ላሉት አስተማሪዎች እና የተለያዩ ትምህርቶች ለሚሰሩ ሰዎች በጠቃላ ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረገው የሚሉት ነገሮች በአንድ በኩል የምደግፍባቸው ሀሳቦች አሉ። ግን አሁን በተለይ እንደዚህ ቦታ ላይ መሆኑ ይረዳል። ተማሪዎች፣ ህጻናቶች እንዳይታመሙ ይረዳል።
በዚህ ዙሪያ የአሜሪካ ድምጽ የመምህራንን አስተያየት ለማሰባሰብ የሞከረ ሲሆን ስማቸው እንዲገለጽ ያልፈለጉና ከ10 ዓመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችን ባይቀርም
አድማጮቻችን የዚህ ዘገባ ሙሉ ክፍል በነገው ዕለት ይደመጣል። አሁን በሙዚቃ ትንሽ አረፍ እንበል። ዳዊት ወርቁ ቀጣዩ ሙዚቃ ይዘፍናል። የሙዚቃው ርዕስ ፍቅር ይሰኛል። እንደሚከተለው ይደመጣል። ስላመሻችሁ በእጅጉ እናመሰግናለን። ለመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስና ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።